የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ የሚተላለፈው ዝግጅታችን አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን። የዕለተ ቅዳሜ ሰኔ 4 2014 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። በርከት ያሉ መሰናዶዎች አሉን።
የቅድመ የሚሰጣቸውን ለይቶ መጠቀም ማዳበሪያ ተረስላለ። ለሁሉም እንደዶ ማዳረስ መጠቀም ስለማይቻል የቅድመ የሚሰጠው ለምሳሌ የምግብ እህል ሆኖ ከፍተኛ ሰው የሚመገበው ለምሳሌ እንደ ጤፍ አይነት እንደ በቆሎ አይነት እነዚህም መጀመሪያ ቅድመ መስጠት ያስፈልጋል።
በቀውስ ወቅት ግብርና ላይ ስለሚደርሱ የተለያዩ ጫናዎች ማብራሪያ ከሰጡን ባለሙያዎች አንዱ ናቸው። ዘገባ አለን። አብራችሁ እንድታመሹ ከወዲሁ እንጋብዛለን። ፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታዬ ነኝ። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያ በግድቡ ዙሪያ ከግብጽና ሱዳን ጋር ውይይት ለመቀጠል ፈቃደኛ ነኝ አለች። በአባይ ወንዝ ላይ እየገነባች ያለውን በአፍሪካ ግዙፍ የሆነ የሃይድሮኤሌክትሪክ ኃይል ማመንጫን በተመለከተ ኢትዮጵያ ከግብጽና ሱዳን ጋር ውይይት ለመቀጠል ፈቃደኛ መሆኗን ከፍተኛ የኢትዮጵያ ባለስልጣን አስታወቁ። በግድቡ ጉዳይ ቀድሞ ተደራዳሪ የነበሩትና በአሁን ሰዓት በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ስለሺ በቀለ በዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ከሆኑት ማይክ ሃመር ጋር በነበራቸው ውይይት ላይ ነው ይህንን አስተያየት የሰጡት። ትላንት አርብ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት አምባሳደሩን ጠቅሶ ኢትዮጵያ በህዳሴው ግድብ ዙሪያ በአፍሪካ ህብረት የሚመራ የሶስትዮሽ ድርድር ለማስቀጠል ፈቃደኛ ናት ብሏል። ከዚህ ቀደም ሶስቱ ሀገራት የተለያዩ ድርድሮችን ቢያካሂዱም ውጤታማ ሳይሆኑ ቀርተዋል። ግብጽ የግድቡ መምላት ናይል በግብጽ ላይ ያለውን የውሃ መጠን ይቀንሰዋል ብላ ትሰጋለች። ባለፈው የካቲት ወር ላይም ኢትዮጵያ በአንደኛው የግድቡ ክፍል ኃይል ማመንጨቷን አስታውቃለች። በተመሳሳይ ትላንት አርብ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ ዘንድሮም ሶስተኛ ዙር የግድቡ የውሃ ሙሌት እንደሚካሄድ ለጋዜጠኞች አስታውቀዋል። አምባሳደሩ አያይዘውም ከግድቡ ግንባታ ጀምሮ እንዳስታወቅ ነው የሶስትዮሽ ውይይት ይቀጥላል ብለዋል። የተራዘመው የላልኒኛ የአየር ንብረት የምስራቅ አፍሪካ ድርቅ በአስከፊ ሁኔታ እንዲባባስ ያደርጋል ተባለ። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የጀመረው ላልኒኛ የተሰኘው የአየር ንብረት ሁኔታ እስከ መጪው ነሐሴና እስከ ቀጣይ ዓመት ሊዘልቅ እንደሚችልም የዓለም የሜትሮሎጂ ተቋም አስታውቋል። ይሄ ሁኔታም በአፍሪካ ቀንድ የተራዘመና አስከፊ የሆነ ድርቅ እንዲኖር እንደሚያደርግ ተገልጿል። ላልኒኛ በሰሜን የምድር ወገብ አካባቢ ባለው የፓስፊክ ውቅያኖስ ላይ የሚከሰት የአየር መቀዝቀዝ ሲሆን የተቋሙ ቃል አቀባይ ክሌር ኑሊስ ላልኒኛ በአፍሪካ ቀንድ ያለውን የጎርፍ አደጋ ያባብሰዋል ይላሉ። በአሁን ሰዓት በአፍሪካና በደቡብ አሜሪካ ያለው ድርቅ የላልኒኛ መገለጫ ሲሆን በደቡብ ምስራቅ እስያና በአውስትራሊያም ከተገቢ በላይ ከፍተኛ የሆነ ዝናብ ያለው ለዚሁ ነው ብለዋል። ባለፈው ወር ላይም 14 የሜትሮሎጂና የሰብአዊ ጉዳይ ተቋማት በጋራ ማስጠንቀቂያ ያወጡ ሲሆን በሶማሊያ፣ ኬንያና ኢትዮጵያ እየተስፋፋ የመጣው ድርቅ ከባድ የረሃብ አደጋ ደቅኗል ሲሉ አስታውቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በምስራቅ ዴሞክራቲክ ኮንጎ እየወደቀ የመጣው የጸጥታ ሁኔታና ኮዴኮ በተሰኘው የኮንጎ የልማት ትብብር አማካኝነት በንጹሃን ዜጎች ላይ የሚደርሰው ጥቃት አሳስቦናል አሉ። ቃል አቀባዩ አያይዞም የውጭ ታጣቂዎች M23 እና የታጣቂዎች ዴሞክራሲያዊ ጥምረት ቀዩ ባባላና የሩዋንዳ ተገንጣዮች ቀጠናው የሰላም ስጋት እንዲኖርበት አድርገዋል ብለዋል። ቃል አቀባዩ ሁሉም ታጣቂ አካላት በአስቸኳይ ግጭት እንዲያቆሙም ጥሪ አድርገዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዘለንስኪ የሩሲያ ከበባ ዓለም አቀፍ የምግብ እጥረትን ሊያስከትል ይችላል አሉ። 42 ሀገራት በሚሳተፉበትና በሲንጋፖር ሻንጋሪላ እየተካሄደ ባለው ከፍተኛ የጸጥታ የመሪዎች ስብሰባ ላይ ዛሬ በቪዲዮ የተገኙት ዘለንስኪ ሩሲያ በዩክሬን ላይ ያካሄደችው ወረራ ለብዙ ሀገራት የምጣኔ ሀብት ውድቀትን እንደሚያስከትልና የዓለም አቀፍ የአቅም ተዋረድንም እንደሚጎዳ አስጠንቅቀዋል። ስለዚህ ጠንካራ የሆነ እርምጃ ይደረግ ሲሉ አስመረውበታል። ዘለንስኪ ሰድጋፋቹ አመስገኝ ነኝ ነገር ግን የምታደርጉት ድጋፍ ለዩክሬን ብቻ ሳይሆን ለራሳቸውም ጭምር ነው ብለዋል። አያይዘውም በዩክሬን የጦርነት አውድማዎች ላይ ድንበሮችና የዚህች ዓለም የወደፊቱ እጣ ፈንታ እየተወሰነ ነው ብለዋል። ዘለንስኪ የሩሲያ ወታደሮች ያለም ከፍተኛ የእህል አቅራቢ ከሆነችው ዩክሬን እህል እንዳይወጣ በማገዳቸው እጅግ ብዙ የአፍሪካና የእስያ ሀገራት ረሃብና የምግብ እጥረት እንደሚያጋጥማቸው ተናግረዋል። የሩሲያ ወታደራዊ እንቅስቃሴዎች የኃይል አቅርቦትን በመገደብ ያለም ዋጋ እንዲወደድ ያደረጉ ሲሆን ይሄ ስልትም የምግብ አቅርቦት ላይም በተመሳሳይ እየተተገበረ ይገኛል። ዘለንስኪ ሩሲያ የጥቁር ባህርና የአዞብ ባህርን በመዝጋት የዩክሬን እህል ወደ ዓለም ገበያ እንዳይደርስ ከልክላለች፣ ይህም ዩክሬንን ብቻ ሳይሆን መላው ዓለምንም ያሰጋል ብለዋል። ሩሲያ አደገኛ ብሔርተኞች ስትል የገለጸቻቸውን የዩክሬን ወታደራዊ ኃይል ለማዳከም ይህንኑ ስልት ልዩ በሆነ ተልእኮ እያካሄደች መሆኑን አስታውቃለች። የሲንጋፖር የዩክሬን አምባሳደር ካቲያና ዘለኔኮ አገሪቷ በአስቸኳይ ከፍተኛ ድጋፍ ትሻለች ያሉ ሲሆን ጊዜ የሚወስድ ነገር መሆኑን እንረዳለን፣ ነገር ግን የሌለን ነገር ቢኖር ጊዜ ነው ብለዋል። በመጨረሻም የአውሮፓ ህብረት ፕሬዝዳንት በዩክሬን ያባልነት ጥያቄ ላይ ለመወያየት ኪየቭ ገቡ። የአውሮፓ ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮንደርላይን ዛሬ ቅዳሜ በዩክሬን መልሶ የማቋቋም ሂደትና ሀገሪቱ የአውሮፓ ህብረት አባል በምትሆንበት ሂደት ላይ ከፕሬዝዳንት ዘለንስኪ ጋር ለመነጋገር ኪየቭ ገብተዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ እንዲሁም በፌስቡክ ገጻችን @voaamharic ላይ ልታደምጡን ትችላላችሁ። በኢትዮጵያ የተለያዩ አካባቢዎች ያለው ጦርነት፣ ጥቃት፣ ግጭትና የድርቅ ሁኔታዎች የሚያስከትሉት መፈናቀል በእርሻ ስራ ላይ ከፍተኛ ጫና እንደሚፈጥር ባለሙያዎች ይናገራሉ። በዓለም ላይ የሚታየው የማዳበሪያ ዋጋ መናርም ሌላኛው ተጽዕኖ እንደሆነ ይገልጻሉ። በእነዚህ ምክንያቶች አርሶ አደሮች የእርሻ ግብዓቶችን በተፈለገው መጠን ካላገኙ መፍትሄው ምን እንደሆነ ባለሙያዎቹ ምክር ሰጥተዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት በበኩሉ በዚህ ምክንያት የሚደርሰውን ተጽዕኖ ለመቀነስ የቀውስ ምላሽ ምክረ ሐሳቦችን እየሰጠ እንደሆነ ገልጿል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
ዶክተር ሰለሞን ቱሉ በጅማ ዩኒቨርሲቲ የግብርናና የእንስሳት ሕክምና ኮሌጅ መምህርና ተመራማሪ ናቸው። ግጭትና አለመረጋጋት በሚኖርበት ወቅት የግብርናው ዘርፍ ምን አይነት ተጽዕኖ እንደሚደርስበት ያብራራሉ።
አለመረጋጋት በሚኖርበት ጊዜ የሚያጋጥሙ ፈተናዎች ዋና ዋናዎቹ የተመረቱ ምርቶች ወደ ገበያ መቅረብ ያቅታቸዋል። በምርት ደረጃ ተመርቶ ያለ ምርት እንኳን ወደ ገበያ ለመድረስ መንገዶች የመዘጋት እድል ያጋጥማቸዋል። ይሄ አንዱ ችግር ነው። ሌላው ችግር ደግሞ የሚቀጥለውን ምርት ለማምረት ራሱ ግብአት እጥረት ሊያጋጥም ይችላል። ለምሳሌ የዘር እጥረት ሊያጋጥም ይችላል፣ ወይም የማዳበሪያ እጥረት ሊያጋጥም ይችላል። በዚህን ጊዜ ግብርናው ትልቅ ፈተና ውስጥ ነው መሆን የሚወድቀው ማለት ነው።
በእንዲህ አይነት ወቅት እንደ ማዳበሪያ ያሉ የግብርና ግብአቶች እጥረት ሲያጋጥም አርሶ አደሮችና የግብርና ባለሙያዎች ምን ማድረግ እንዳለባቸውም ዶክተር ሰለሞን የሚከተለውን ሀሳብ ሰንዝረዋል።
እህሎችን የቅድሚያ የሚሰጣቸውን ለይቶ መጠቀም፣ ማዳበሪያ እጥረት ስላለ ለሁሉም እንደድሮ ማዳረስ መጠቀም ስለማይቻል የቅድሚያ የሚሰጠው ለምሳሌ የምግብ እህል ሆኖ ከፍተኛ ሰው የሚመገበው ለምሳሌ እንደ ጤፍ አይነት፣ እንደ በቆሎ አይነት፣ እነዚህም መጀመሪያ ቅድሚያ መስጠት ያስፈልጋል።
የማዳበሪያ አቅርቦት በማይደርስባቸው አካባቢዎች የሚገኙ አርሶ አደሮች ደግሞ ለተፈጥሮ ማዳበሪያና ለአካባቢያዊ ግብአቶች ትኩረት መስጠት አለባቸው ይላሉ።
የዚህ የተፈጥሮ ማዳበሪያ ጠቀሜታ በሀገራችን የተለመደ ነው፣ ነገር ግን ብዙ ትኩረት አይሰጠውም። ኮምፖስት፣ የከብቶች ፍብ፣ እነዚህ ብስባሾች፣ እነሱ ላይ በተጨማሪ እሱ ላይ ቢሰራ እሱን መጠቀም ብንችል ኮምፖስት ስንል ረዥም ጊዜ የሚወስድ ስለሆነ እነዚህ ቨርሚ ኮምፖስት የሚባሉ ኢፌክቲቭ ማይክሮ ኦርጋኒዝምስ የሚባሉትን በመጠቀም ኮምፖስቱ በአጭር ጊዜ ቶሎ እንዲደርስ ከሶስት ወር ባነሰ ጊዜ ደርሶ ቶሎ ወደ ማሳ ለመጠቀም የሚያስችል ቴክኖሎጂዎችን በመጠቀም ምርታችን በከፍተኛ ደረጃ እንዳይቀንስና ለሚቀጥለው አመት ሊመጣ የሚችል የምርት እጥረት እሱን መቀነስ ይቻላል።
በኢትዮጵያ ግብርና ምርምር ኢንስቲትዩት የተፈጥሮ ሀብት አያያዝ ዳይሬክተር የሆኑት ዶክተር ተመስገን ደስታለኝ በበኩላቸው ተቋሙ ከማዳበሪያ እጥረት ጋር የተያያዙ ተጽዕኖዎችን ለመቀነስ የቀውስ ጊዜ ምላሽ መመሪያ እንዳዘጋጀ ተናግረዋል።
የቀውስ ጊዜ ምላሽ ተሰርቷል። እኛ የቀውስ ጊዜ ማለት ማዳበሪያው ችግር ነው፣ ዋጋው ተወዷል፣ ችግኝም በሚፈለገው መጠን አልተገኘምና ምን እየሰራን ያለነው ልንገራችሁ። የተፈጥሮ ማዳበሪያ አያያዝ አጠቃቀም መመሪያ አዘጋጀን። የሰራናቸውን ስራዎች እንዴት እንደሚያርሷደሩ እንዴት እንደሚተገብር ከየት እንደሚያገኝ ፕሮፖርሽኑ ምን መሆን እንዳለበት ምን ያክል ጠቀሜታ እንዳለው ለምስንት አመት የሚለውን መመሪያ ማለት የጋይድላይንስ አዘጋጀንና ለሚመለከታቸው የግብርና ባለሙያዎች እንዲሰራጭ አደረግን።
አርሷደሩ ምን ምን እንዲያደርግ ነው እዛ መመሪያ ላይ የተቀመጠው?
አንደኛ ኮምፖስት የሚባል አለ። ኮምፖስት እንዲያዘጋጅ አርሷደሩ የሚያዘጋጅበት መመሪያ ማለት ጋይድላይንስ። እነዚህ አሁን እንዴት አድርጎ ይሰራዋል፣ መቼ ያወጣዋል፣ ምን መጨመር አለባቸው፣ እሱን እንዴት እንደሚሰራ መመሪያ ያዘጋጀን ማለት ነው። ይሄን በሚመለከታቸው ክልሎቹ አስራጭተናል። አሁን ማዳበሪያ አርሷደሩ እጥረት እንኳን ቢኖር የዩሪያ ወይም ደግሞ ናይትሮጅንን የያዘ ማዳበሪያ እጥረት ቢኖር ብለን ከሌሎች ሀገሮች ልምድ ምን ያደርጋሉ? አሁን በተለይ እነዚህ የሩቅ ምስራቅ አይምን የደቡብ ምስራቅ ኤሽያ ሀገሮች ሽንት የከብት ሽንት ሀርቨስት ያደርጉና ከብት ይወስዱና እንደ ቶፕ ድሬስ ላይ እንደ ናይትሮጅን ምንጭ ይጠቀሙበታል። ይሄንኛ የነሱ ልምድ ወስደን እንዴት ማድረግ እንዳለብን እንዴት መጠቀም እንዳለብን ሌላ መመሪያ አዘጋጀን። ከከብቶቹ የከብት ሽንት ያደርግና እንዴት ይጠቀሙበታል ብለውን መመሪያ አዘጋጅተናል።
የግብርና ተመራማሪው ዶክተር ሰለሞን ቱሉ የማዳበሪያ አቅርቦት በማይኖርበት ወቅት የአፈር ለምነትን ለመጠበቅ እንደ ጥራጥሬ ያሉ ናይትሮጅንን ወደ አፈር የማስገባት ባህሪ ያላቸውን አዝርዕት መዝራትም ሌላኛው አማራጭ እንደሆነ ይገልጻሉ።
በአየር ውስጥ ያለው ናይትሮጅን በጣም ከፍተኛ ነው። በምንተነፍሰው አየር ውስጥ ያለው ናይትሮጅን በጣም ከፍተኛ ነው። ነገር ግን እሱ ናይትሮጅን ቀጥታ ሌሎች አዝርዕቶች መጠቀም አይችሉም። እነዚህ ግን እንደ ባቄላ አተር ያለው በተፈጥሮ ይሄንን ፊክስ የማድረግ ባህሪ ስላላቸው እነሱ የተሻሉ ናቸው። ለምሳሌ ዘንድሮ እሱን ዘርት ከዘራን ለሚቀጥለው ለሚመጣው አመት አዝርት ለሌላ አዝርት ራሱ አፈር ውስጥ የመተው ባህሪ ያላቸው ናይትሮጅን ሌላ ሲሆን የመተውና ያንን ናይትሮጅን ሌሎች አዝርቶች እንደተጠቀሙ ያደርጋሉና እነሱን ቀላቅሎ መዝራት አንድ ነገር ነው። ለምሳሌ እነሱን ራሱ ኢንተርክሮፒንግ የሚባል ለምሳሌ አሁን በቆሎን እንደ ጥሩ ኤግዛምፕል ብትወስድ በቆሎ የሚዘራ ገበሬ በቆሎ መስመሮች መካከል እነዚህን አብሮ መዝራት እነዚህን አብሮ ሲዘራ ያ አዝርት ይሄ በቆሎ ወይም ባቄላ ወይም አተር ናይትሮጅን ፊክስ የሚያደርገው ክሮፕ ለራሱ ፊክስ ያደረገው ናይትሮጅን በቆሎም አብሮ የመጠቀም ነገር ስላለው ቀላቅሎ መዝራት ይሄን ምንድነው የምንለው ኢንተርክሮፒንግ እንላለን። በሁለት መስመሮች መካከል በቆሎ መካከል ማድረግ ይሄን ደግሞ ምንድነው የሚባለው ደብል አድቫንቴጅ ያለው ይልዱን ራሱ ሁለት እጥፍ ያደርገዋል። ከበቆሎ ምርት ያገኛል ከዛ ከባቄላ ወይም ከአኩሪ አተር ሊሆን ይችላል ከአተር ሊሆን ይችላል ከሱም ተጨማሪ ምርት ያገኛል።
በተመሳሳይ የምርት ዘር አቅርቦት በማይኖርበት ጊዜ አርሶ አደሮች አካባቢያዊ ዝርያዎችን ተጠቅመው ማምረት እንደሚገባቸው ይናገራሉ።
ገበሬ የከረመ የራሱ የአካባቢ ዘር ካለው ያንን መጠቀም ይጠበቅበታል። ምክንያቱም በምንም መልኩ መሬት ሶማደር የለበትም። በምንም መልኩ መሬት ሶማደር ማለት በሚቀጥለው አመት የሚመጣው አደገኛ ነገር ስለሚሆን የአካባቢውን ዘር መጠቀም ለምሳሌ የበቆሎ ምርጥ ዘር በማጣቱ በቃ በቆሎ አልዘራም ብሎ መተው ሳይሆን በሌላ እህል ደግሞ ከበቆሎ ጋር ተቀራራቢ የሆኑ ሌሎች እህሎችን በአካባቢ ዘር በመጠቀም የተፈጥሮ ማዳበሪያ በመጠቀም ይሄ ነው እንደ መፍትሄውን የምናስቀምጠው።
አርሶ አደሮች እነዚህን ተጽዕኖዎች ተቋቁመው ማምረት እንዲችሉም ከሚመለከታቸው አካላት ሙያዊ ድጋፍ ያስፈልጋቸዋል። የብድር አቅርቦትም ሊመቻችላቸው ይገባል ብለዋል ተመራማሪዎቹ። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በውጭ የሚኖሩ ኢትዮጵያውያን የተለያዩ ሰው ሰራሽና ተፈጥሯዊ ችግሮች የተጋረጡባት ትውልድ ሀገራቸውን ለመርዳት ተቋማትን መስርተው የተንቀሳቀሱ ይገኛሉ። ዛሬ የምናስተዋውቃችሁ ተቋም ከተመሰረተ አጭር እድሜ ቢኖረውም በሕክምናው ዘርፍ በዘረጋቸው የበጎ ፈቃድ መርሃ ግብሮች የብዙ ኢትዮጵያውያንን ሕይወት መታደግ የቻለ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ይባላል። ስለማህበሩ የስካውን እንቅስቃሴዎችና የወደፊት ግቦች ለማወቅ የማህበሩን አመራሮች ሀብታሙ ስዩም በእንግድነት ጋብዟል። የማህበሩ ፕሬዝዳንት ዶክተር ያሬድ ተረፈና ምክትል ፕሬዝዳንቱ ዶክተር ግሩም ከተማ ፈይሳ ናቸው። ዶክተር ያሬድ ማህበሩን ለመመስረት ያበቁ ምክንያቶችን በማስረዳት ይጀምራሉ።
እሺ፣ እግዚአብሔር ይስጥልኝ። በቅድሚያ ቪኦኤ ለዚህ ቃለ መጠይቅ ስለጋበዛችሁን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር እንዲመሰረት ምክንያት ከሆኑ ብዙ ምክንያቶች ውስጥ ዋናዎቹ አንደኛው በጤናው ዘርፍ ያለው ክፍተት ነው። በሀገራችን በኢትዮጵያ በጤናው ዘርፍ ብዙ ክፍተቶች አሉ። ሁሉም የህብረተሰባችን ክፍሎች የጤና አገልግሎት እኩል ተጠቃሚ አለመሆንና የሰው ልጅ ሊያገኝ የሚገባውን የጤና አገልግሎት ማዳረስ ባለመቻል ያንን ክፍተት ለመሙላት ታስቦ የተመሰረተ ማህበር ነው።
በጣም አመሰግናለሁ። ወደ ዶክተር ግሩም ልመለስና ዶክተር ግሩም ከተመሰረተ ጥቂት ጊዜያት ቢሆኑትም ይሄ ማህበር የተለያዩ እንቅስቃሴዎችን ማድረጉ ከተለያዩ ሪፖርቶችና ከተለያዩ የማህበራዊ ገጾች ላይ ማየት ችለናል። የተወሰኑትን ተግባራት እስቲ ለአድማጮቻችን ለተመልካቾቻችን ይንገሩልን።
እሺ። እኔም የአሜሪካ ድምፅ ሬዲዮ ስላቀባዛችሁን በእግዚአብሔር ስም ላመሰግን ወዳለሁ። እንግዲህ የተከናወኑትን እንቅስቃሴዎችን ከመናገራችን በፊት ማህበሩ ያለውን አላማዎች መመልከቱ እጅግ በጣም ጠቃሚ ነው። ከአላማዎቹ ዘርፈ ብዙ አላማዎች አሉት። ጥቂቶችን ለመጥቀስ ንቃተ ጤናን ለማሳደግ፣ በተለይ በፐብሊኩ ወይም በህብረተሰባችን እና በጤናው መካከል ያለው ክፍተት በማስተማር በሄልዝ ኤጁኬሽን ሄልዝ ሊትረሲውን በማሳደግ ለውጥ ማምጣት፣ ከዛም አልፎ ሕክምና ለማግኘት አቅም የሌላቸውና የጤና አገልግሎት ተደራሽ ያልሆኑ ቦታዎች ሙያዊ ፍቅር አክብሮትና ትህትና የተመላ የሕክምና አገልግሎትን እድሜ፣ ጾታ፣ ብሔር፣ ሃይማኖትና የኑሮ ደረጃን ሳይለይ እንዲያገኙ ማድረግ፣ ይኸውም የተለያዩ የሕክምና ተልእኮችን ወይም ሜዲካል ሚሽኖችን በማመቻቸት በሜዲካል ቀዶ ጥገና፣ የአይን ጥርስና ስነ አእምሮ በመንታደል ካውንስሊንግ ስራዎች ተደራሽ እንዲሆን እያደረገ ነው። ከሁሉም በላይ ደግሞ የጤና ባለሙያ አቅም ለማጎልበት የተለያዩ ስልጠናዎችን በማዘጋጀት የአቅም ግንባታ ስራዎች እየሰራ ይገኛል። ኔትወርኪንግ ከተቋማት ከተለያዩ ና መንግስታዊ ካልሆኑ ተቋማት ጋር ትስስርን በመፍጠር በዓለም ላይ የሚገኝ ኢትዮጵያውያን ትውልደ ኢትዮጵያውያን የጤና ባለሙያዎች እርስ በርሳቸው የሚተዋወቁበትን የሚመካከሩበትንና የሚደጋገፉበትን ትስስር በመፍጠር ወይም ደግሞ ኔትወርክን በመፍጠር የተለያዩ ተግባራትን እያከናወነ ነው። እንግዲህ እነኚህ ጥቂቶቹ አላማዎቹ ናቸው። እንግዲህ ባለፈው አንድ አመት የተሰሩ ስራዎች ለመዳሰስ ያህል ኮቪድ-19 መከላከል ዙሪያ የተሰሩ መረጃዎችን በመስጠት ንቃተ ጤናን በማሳደግ በኮቪድ-19 መከላከል ዙሪያ ውይይት መድረኮችን በማዘጋጀት የግል መከላከያ አልባሳት ወደ ኢትዮጵያ በመላክ ለጤና ሚኒስቴር ወደ $27,500 የሚገመት ግባትን ልኳል። ከዚህ ባሻገር እንግዲህ በተፈጥሮም ሰው ሰራሽ በሆኑ አደጋዎች በሚከሰቱበት ጊዜ የጤናው ሴክተር እጅግ በጣም ይጎዳል። በተለይ ባለፉት ጥቂት ዓመታት ከወገኖቻችን የጤናን አገልግሎት ለማግኘት እጅግ በጣም አስቸጋሪ የተወሳሰበ ጊዜዎች የተፈጠሩበት ነው። ይህንንም ለመታደግ የተለያዩ ተግባራትን ከቀያቸው ለተፈነቀሉ ወገኖቻችን ወይም ኢንተርናሊ ዲስፕሌስድ ፐርሰን ለምንላቸው 5 የተለያዩ የህክምና ጉዞዎችን ሜዲካል ሚሽኖችን አድርጓል። ይኸውም የአይን ህክምና፣ የውስጥ ደዌ፣ ህጻናትን በስነ አእምሮ ጤና የተለያዩ ወደ 149 ከተለያዩ የሙያ መስክ ሄደው ቀጡ ባለሙያዎች የተሳተፉ ሲሆኑ 4226 ከቀያቸው የተፈናቀሉ ወገኖቻችን ነጻ የህክምና አገልግሎት ተጠቃሚ እንዲሆኑ አድርጓል። 3360 ካርቶን አልሚ ምግብ አከፋፍሏል። መቶ ኩንታል የህዝብ ተለግሷል። ቦታዎቹን ስናያቂ ቦታዎቹ የተለዩ ሀትስፖት ተብለው አይደንቲፋይ የተደረጉ በጤና ሚኒስቴር የተረጋገጡ ቦታዎች ናቸው። እንደ ደሴ፣ ደብረ ብርሃን፣ አፋር እንዲሁም ወልዲያና ሰቆጣና ዝቋላ ነው። በዚህም አገልግሎት እጅግ በጣም መሳካት እኔም ለሀገሬ በሃምፕተንስ ሮድ ቨርጂኒያ የኢትዮጵያውያን መረዳጃ ማህበር የሆነ አስተዋጽኦ አድርጓል። እንዲሁም በአጋጣሚ ብዙ ለኮሚኒቲያችን የሚሰሩ በዓለም ላይ ላሉ የኮሚኒቲ ሰርቪስ ጥሪ ማቀርበው እንዲህ አይነት ማህበር የሙያዊ ማህበርን በመደገፍ ለህብረተሰባችን በተለይ በጤናው ዘርፍ ተደራሽ የሆኑ ስራዎችን እንዲሰሩ የማድረግ ስራን እንዲያበረታቱን በዚህ አጋጣሚ እንደው ለመጥቀስ ሞክራለሁ። ግን ከዛም ባለፈ የጤና አክሰስ ማግኘት የማይችሉ በተለይ በገዳማት አካባቢ ወገኖቻችን፣ አባቶቻችን 3 ትልልቅ የህክምና ጉዞዎች ተካሂደዋል።
እንደው እዚህ ጋር አንድ ጥያቄ ለዶክተር ያሬድም ለማቅረብ ፈልጌ ነው። መሰል እንቅስቃሴዎች ከፍተኛ የሆነ የባለሙያ የገንዘብና የቁሳቁስ ድጋፍ የሚፈልጉ አይነት ናቸው። ስራችሁን ለማከናወን የሚያስፈልጉ ድጋፎችን በምን መልኩ ነው የምታገኙት? በጎ ፈቃደኞችንስ በምን መልኩ ነው የምታሳምኗቸው? እንዲህ ያለ የራሱ ድካምና የራሱ ወጪ ባለው ስራ ውስጥ እንዲሳተፉ
ማህበሩ ያው ዓለም አቀፋዊ ማህበር እንደመሆኑ መጠን በዓለማችን በተለያዩ ሀገሮች ተበትነው የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም እንዲሁም ሌሎችም ዜጎችም ማህበሩን የሚያግዙ አባላት አሉት። እነዚህ አባላት የማህበሩ ዋና የድጋፍ ምንጮች ናቸው። ቮለንተሪ አገልግሎት የሚሰጡ ባለሙያዎችን በኢትዮጵያም ከኢትዮጵያ ውጭም ያሉ የጤና ባለሙያዎችን ማህበሩ ባለው ኔትወርኪንግ በመጠቀም እነዛን አባላት የማስተባበር ትልቅ አጋጣሚ እድል ፈጥሮልናል። ስለዚህ በሺዎች እና ከዛ በላይ የሚቆጠሩ የጤና ባለሙያዎችን ሞቢላይዝ ማድረግ ማስተባበር የምንችልበት አቅሙ አለን። ያን በመጠቀም በዲያስፖራ ኮሚኒቲም በውጭ ሀገር ያሉትንም ሀገር ቤት ያሉትንም ህብረት በመፍጠር ኔትወርክን በመፍጠር ስራዎች እንዲሰሩ በዛ መልኩ እናስተባብራለን። የፋይናንስ ምንጭን በተመለከተ ማህበሩ ያው ኖን ፕሮፊት ኦርጋናይዜሽን እንደመሆኑ መጠን የፋይናንስ ምንጮቹን ከለጋሽ እና እንደዚህ እርዳታ ከሚሰጡ ግለሰቦች እና እንዲሁ ከአንዳንድ ድርጅቶች ለማግኘት ይሞክራል። አባላት የሚያቀርቧቸው ለማህበሩ የሚሰጡት ድጋፍ ይኖራል። ከአባላት የሚገኝ አስተዋጽኦ እንዲሁም ከተለያዩ ኮሚኒቲዎች ስራችንን ለመደገፍ በስራችን ንቁ ተሳትፎ ለማድረግ የሚደግፉን የተለያዩ ኮሚኒቲዎች አሉ። ቅድም ዶክተር ግሩም እንደተጠቀሰው በሃምተን ሮድስ ቨርጂኒያ የሚገኙ የኢትዮጵያውያን መረዳጃ ማህበር እንዲሁም በተለያዩ ኮሚኒቲዎች የሚገኙ ተመሳሳይ እንደዚህ የኢትዮጵያን ኮሚኒቲዎች ማህበራችን በተለያየ መልኩ በገንዘብም በማቴሪያልም በመደገፍ ላይ ይገኛሉ። እንዲሁም በአይነት ብዙ አይነት ግብአቶችን እናሰባስባለን፣ ዶኔሽኖችን እናገኛለን። በቅርቡም ሜድዊሽ ኢንተርናሽናል ከሚባል አንድ ዓለም አቀፋዊ ድርጅት ወደ $250,000 የሚገመቱ የሕክምና መሳሪያዎችን እና ግብአቶችን በቅርቡ ተረክበናል። ያንንም ወደ ኢትዮጵያ ለማንቀሳቀስ ስራ ላይ እንገኛለን። ስለዚህ በአጠቃላይ ፋይናንስ ምንጫችን ከአባላት፣ ከድጋፍ ሰጪ ድርጅቶች እና ስራችንን ከሚደግፉ ቅን ኢትዮጵያውያን እና ኢትዮጵያውያን ካልሆኑ የህብረተሰባችን ክፍሎች ነው ማለት ነው።
ዶክተር ግሩም ወደ አንተ ልመለስና እንግዲህ እንደዚህ ያለ በሺዎች የሚቆጠሩ ኢትዮጵያውያንን የደገፈ ስራ ስታከናውኑ አንዳንዴ የተለያዩ ፈተናዎች፣ ተግዳሮቶች መግጠማቸው አይቀርም ብዬ አስባለሁ። በስካሁኑ ዘመቻችሁ ውስጥ የገጠሟችሁ ተግዳሮቶች ምንድን ናቸው? በምንስ መልኩ ፈታችኋቸው የሚለውን አጠር አድርገህ ብታጋራን።
እንደ ሜዲካል አሶሲሽን የራሱ የሆኑ ተግዳሮቶች ይኖሩናል። ከጥሩ ጎኑ ነው መጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ጠንካራ የሆነ የቮለንተሪ ሰርቪስ የሚሰጡ በፈቃደኝነት የሚያገለግሉ ብዙ ጤና ባለሙያዎችም በዓለም ላይ ያሉ በተለይ ኢትዮጵያ ውስጥ ያለው ቲም እጅግ በጣም ጠንካራ ብዙ ስራዎችን እጅግ በተወሳሰበ ኢንቫይሮንመንት ብዙ ስራዎችን እየሰራ ያለ ነው እና ተግዳሮቶች አርጌ የማየው እንዲህ አይነት ግዙፍ የሆነ ስራ ሲሰራ የሁላችንም ርብርቦች ይጠይቃል እና ለኢትዮጵያውያንም ትውልደ ኢትዮጵያውያንም በዓለም ላይ ላሉ ጤና ባለሙያዎችም ላልሆኑትም የማህበሩ አባላት በመሆን በእውቀታቸው በገንዘባቸው የመደገፉ ሁኔታ እንዲቀጥሉበት ነው። ሜምበርሺፕ ሪክሩትመንት ላይ ብዙ ስራዎችን እየሰራ ነው። ብዙ ሰዎችም የምንሰራውን ስራዎች እጅግ በጣም እየተረዱትና አጋሮችም እየሆኑ ነው እና የሜምበርሺፕ ሪክሩትመንት ስራዎች ላይ ብዙ ስራዎች መስራት እንዳለብን ነው። ሌላው ሰው በምንሄድበት ቦታ ሁሉ ብዙ ማህበረሰብ አካላት ያው ትብብራቸው እንደቀጠለ ነው እና ያን ያህል ልናገረው የምችለው ቻሌንጅ በምናደርጋቸው ሚሽኖች መንግስታዊና መንግስት ያሉ ተቋማት ተባበሩናል፣ ህብረተሰቡ ተባበረናል እና ው እንደን ቻሌንጆች አርጌ እስካሁን ድረስ ነው ብዙ ፋርጌ ልናገረው የምችለው ነገር ባይኖርም ግን በቀጣይነት ብዙ ስራዎችን አንድ በአንድነት መስራት የምንችላቸው ጉዳዮች ስለሚኖሩ በጤናው ዘርፍ ሁላችንም ነው ጥሪ ማቅረብ ፈልገው ሁሉም ሰው እንዲተባበረን እና የዚህ በጎ ስራ አካል እንዲሆን ነው ጥሪን አስተላልፋለሁ።
በጣም አመሰግናለሁ ዶክተር ያሬድ ተረፈና ዶክተር ግሩም ከተማ የኢትዮጵያ ኦርቶዶክስ ተዋህዶ የሕክምና ማህበርን ሰባይ እንቅስቃሴዎች አስመልክታችሁ አጥር ያለ ማብራሪያና መግለጫ ስለሰጣችሁን በእጅጉ አመሰግናለሁ። በዚህ ጉዳይ ላይ የምናደርገው ውይይት የመጨረሻ እንደማይሆን አስባለሁ። ለወደፊቱ በሚኖረን ጊዜም የተለያዩ መርሃ ግብሮችንና ሁኔታዎችን ያመቻችን በመሰል ዘርፍ ላይ እንደምንወያይ እንደምንነጋገር ተስፋ አድርጋለሁ። ለአሁኑ ግን ውድ ጊዜያችሁን ሰውታችሁ አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። መልካም ቀን ይሁንላችሁ።
እናመሰግናለን።
በቀጥል ደግሞ የዩክሬኑ ጦርነትና ባለም ኢኮኖሚ ላይ ያስከተለ ያለውን ጫና እንመለከታለን። የዩክሬኑ ጦርነትና የኮቪድ-19 ዓለም አቀፍ ወረርሽኝ መዘዝ የዓለም ኢኮኖሚን በተመለከተ አስከፊ ዜና ይዞ መምጣቱን እንደቀጠለ ነው። ቢሮ ፓሪስ የሆነው የኢኮኖሚ ትብብርና ልማት ድርጅት በዚህ ሳምንት ባወጣው ሪፖርቱ የቀደመውን የዓለም ኢኮኖሚ እድገት ትንበያውን በእጅጉ ዝቅ አድርጎታል። የዋጋ ግሽበቱ እንደሚጨምርም ነው የተነበየው። በዚህ ሁኔታ ከሁሉም በላይ የሚጎዱት እጅግ ድሃ የሆኑ ሀገሮችና ህዝቦቻቸው እንደሚሆኑ ጠቅሳ ሊሳ ሽላይን ከፓሪስ የላከችውን ዘገባ ላሰማችሁ። የፓሪሱ የኢኮኖሚ ትብብርና ልማት ድርጅት ከጥቂት ወራት በፊት የዓለም ኢኮኖሚ በ4.5% እንደሚያድግ ተንብዮ የነበረ ቢሆንም አሁን ግን ወደ 3% ዝቅ አድርጎታል። በሚቀጥለው እንደ አውሮፓውያን አቆጣጠር በ2023 ደግሞ ከዚህም በባሰ መጠን እንደሚቀንስ ነው የገመተው። ለዓለም ኢኮኖሚ እድገት መጠጨጭ ዋነኛው ምክንያት ሩሲያ ዩክሬን ላይ የከፈተችው ጦርነት መሆኑን የድርጅቱ ዋና ጸሐፊ ማቲያስ ኮርማን ተናግረዋል።
As a result of Russia's war, global growth will be lower.
ሩሲያ እያካሄደችው ባለው ጦርነት የተነሳ የዓለም የምጣኔ ሀብት እድገት ያሽቆለቁላል። የዋጋ ግሽበቱም ረዘም ላለ ጊዜ ከፍ እያለ ይሄዳል። የንግድ ዘርፍ መዋለ ንዋይም ሆነ የነፍስ ወከፍ ሸማቾች አቅም ተጎድቷል። ከዚያም በተጨማሪ ጦርነቱ አስቀድሞም ዓለም አቀፍ ወረርሽኝ ያስተጓጎለውን የአቅርቦት ሰንሰለት አባብሶታል። ይህ ደግሞ የነዳጅና የምግብ ዋጋ እንዲያሻቅብ አድርጓል።
የሚበዙቱ የበለጸጉ የሆኑ 38 አባል ሀገሮችን የሚያስተባብረው የድርጅት በትናንቱ ትንበያው የዩናይትድ ስቴትስ እና በዩሮ ተጠቃሚ ሀገሮች ኢኮኖሚ እድገትንም ከቀደመው ትንበያው በእጅጉ ቀንሷል። የዩናይትድ ስቴትስ ኢኮኖሚ በ2.5% ብቻ የዩሮ ዞን ሀገሮቹ ደግሞ በ2.6% እንደሚያድግ ተንብየዋል። በዜሮ ኮቪድ ፖሊሲዋና በክትባት እጥረት የተጎዳችው ቻይና ቀደም ብሎ የተተነበየው የዚህ አመት የ5.1% እድገቷ ወደ 4.4% እንደሚወርድ የተጠቆመ ሲሆን ይህ የዓለም ኢኮኖሚን እድገት ይበልጡን ያዳክማል ተብሎ እንደሚጠበቅ ነው የፓሪሱ ድርጅት የጠቆመው። የኦኢሲዲ ዋና ኢኮኖሚስት ሎራንስ ቡን በዚህ ሁኔታ ይበልጡን አሳሳቢ የሚሆኑት ድሆቹ ሀገሮች ናቸው ብለዋል።
About the food situation in low income
ዝቅተኛ ገቢ ባላቸው ሀገራቶች ውስጥ ያለው የምግብ ሁኔታም በጣም ያሳስበናል። የዚህ ጦርነት መዘዝ አፍሪካም ማከለኛ ምስራቅም እየደረሰ ነው።
አብዛኞቹ ሀገሮች ህዝባቸው የሚመገበውን ስንዴ የሚገዙት ከሩሲያና ከዩክሬን በመሆኑ ነው።
The war could spark starvation. It could cause
ጦርነቱ ረሃብ ሊያስከትል ይችላል። ማህበራዊ ሁከትና ፖለቲካዊ ብጥብጦችንም ሊቀሰቅስም ይችላል።
ካሁን ቀደም የዓለም ባንክና ዓለም አቀፍ የገንዘብ ድርጅት IMFም እንደዚሁ የጨለመ የሆነ የዓለም አቀፍ ኢኮኖሚ እድገት ትንበያ ማውጣታቸው አይዘነጋም። የፓሪሱ የኢኮኖሚ ትብብርና የልማት ድርጅት ይህን አጣጫ ለመቀልበስ መወሰድ የሚችሉ በርካታ እርምጃዎችን ጠቁሟል። በማደግ ላይ ላሉት ሀገሮች ተጨማሪ እርዳታ እንዲሰጥ ዓለም አቀፍ ትብብርም ይበልጡን እንዲጠናከር መክሯል። ዋና ነዳጅ ላኪ በሆነችው በሩሲያ ላይ መተማመን እንዲቀር ታዳሽ የኃይል ምንጮች ላይ የበለጠ ማዋለ ነዋይ በማፍሰስ ይሰራ የሚለው ደግሞ ሌላው ቁልፉ ምክረ ሐሳቡ ነው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በዚህ ዜማ ወደ ቀሪዎቹ ዝግጅቶች እንሻገር። ዳዊት መለሰን ቁንጅና ነበር የጋበዝኳችሁ። ወደ ቅንብሮቻችን ስናልፍ በህገወጥ መንገድ ስደትን የሚመርጡ ቁጥራቸው የበዛ ወጣቶች እስከ ሞት ለሚያደርሱ የከፉ መከራዎች ይጋለጣሉ። ይህንን ለማስቀረት ይረዳል በሚል ወጣቶች ከመሰደዳቸው በፊት ባንክሮ እንዲያስቡበት የሚያደርገው አዲስ ዘመቻ ነገሮችን ለመገንዘብ ይረዳሉ የተባሉ ሐሳቦችን ያጋራል። ወጣቶቹ ለመሰደድ ከወሰኑ ህጋዊ አማራጮችን እንዲመርጡ የሚረዱ ምክረ ሐሳቦችን በዘመቻው ተካተዋል። ሀብታሙ ስዩም ከዘመቻው አስተባባሪ የዓለም የሥራ ድርጅት የኢትዮጵያ ቅርንጫፍ ዋና የቴክኒክ አማካሪ አይዳ አወል ጋር ያደረገው አጭር ቆይታ በመቀጠል ይቀርባል። አይዳ የዘመቻውን ግብ አስቀድመው ያስረዳሉ።
ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈነሱ ያለበት ሁኔታ አለ ኢትዮጵያ ላይ። አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል። ባለፉት 5-10 ዓመታት ለዚህ ሌላ አማራጭ አለ የሚለው ካምፔን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁና ዲስአድቫንቴጁ በደንብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችን ነው ወደ ግራ ወደ ቀኝ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ ይሁንና የሚያዋጣችሁ መንገድ ሰዱ ነው። ወደ ውጪ መሄዱን ከሆነ ምርጫው ወጣቱ መብቱ ነው። ግን ይሄ ደግሞ ህገ ወጥ ስታችሁ የህጋዊው አማራጭ ተጠቀሙ ነው። ለተመላሾችም እንደዚሁ መጥተው ብዙ ጊዜ የመመላለስ ባህሪ ያለ እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይሄዳሉ። ኢቭን ዶ ምንም ሳይዙም ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆች ደግሞ ብዙ በጣም ሰክሰስፉል የሆኑ ስላሉ እዚህ ሀገርም ደግሞ ሰርቶ መቀየር ኦፕሽን ነው። ለዚህ እሱንም አማራጭ ህይወት ነው ዋና አላማው የካምፔኑ።
ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት?
ባረግነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገ ወጡ የትኛው ነው የሚለውን ለይቶ ማያውቅ ብዙ ዜጎች ስፔሻሊ ወጣቶች አሉ። አንድ ተሞክሮ ካሳር ላይ ነው መሰለኝ እስር ቤት ሄደን የኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ። ለምን ታሰርኩ? እኔ ህጋዊ ነኝ። ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ቲኬትና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ። እንደምታውቀው በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው። ህገ ወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። ኢቨን ዶ ላይሰንስ የላቸውም በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛ ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍሽ ይቀየራል እንዲህ አይነት ደሞዝ ታገኛለህ ማይሆን ነገር ሲሉን የማመን ባህላችን ሀይል አለ። ከምጣኔ አሁን ማታውቀኝ ሰው ሆኜ ከምነግርህ የሚያውቅ ሰው ሲነግርህ የመስማትና የማመን እድላለን አለ። እዛው ኮሚኒቲ ውስጥ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን ሀሳብ አስቀይረው የመውሰድ ባህሪ አለ። ሶስተኛ ደግሞ አንዳንዴ የህጋዊው መንገድ ትንሽ ፕሮሰሱ እኛ ባረግነው ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየው የሚረክሰው የህጋዊው ሰው ማያውቀው ህጋዊው መንገድ ለአነስተኛ ስራ ሚሄዱ ወይ ለቤት ስራ ጀመስፖርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ለዚህ በህጋዊ መንገድ ስትሄድ የሚከፈለው ብር ያነሰ ነው። ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ይፈጃል። ያ ፕሮሰሶች ተከትለን ነው የጤናው ምርመራ አለ፣ የፖሊስ ጋር እንትን ከወንጀል ነጻ መሆን አለ፣ የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ቶሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው። የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብርህን ከፈልክ መውሰድ ነው። አንዱም እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው።
እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት ለመውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ?
የጉዞ ስንቅ ያው መልእክቱን ለሚያስተላልፈው ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄዳ በፊት ምንድን ነው ኤግዛክት ፕሮሰሱ? ለምትል እኔ ብነግር ወይ ሌላ ሰው ቢነግር ትክክል ያልሆነ መረጃ ባለማወቅ፣ በክፋት ብቻ ሳይሆን ባለማወቅም እናሳስታለን ሰውን አይደል? አንዳንዴ እዛ ላይ ግን ባለው ህግና መሰረት በእጃቸው አክሰሰብሊቲ ሁሌ የለም ለስማርትፎን፣ ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰዳዳቸው በፊት ምንም ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር ሁላችንም ያጋጠመናል ብዙ ጊዜ ድንግርግር ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ ግራ የማጋባትም ስላለ አሁን ስልኳን ወይ ስልኩን ከያዘ በቃ እንዳሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭሊ ነው እየተወሰደ ያለው። የጉዞ ስንቅ ከመሰደድ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ ኢቨን ኢንኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን እሱ ሁሉ ኢንፎርሜሽን አለበት። ለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘ ነው መረጃ።
በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ህልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላቸዋል?
እንደኔ በጣም ተሳክቶልናል እላለሁ። ቻሌንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተቻልነው ቁጥር አነስተኛ ነው ኮምፕሬስ ታደርገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ ምናየው ኦፖርቹኒቲውን ካልሆኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ያው ወደ ውጭ ያገሩ የሚያዘነብሩት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ፣ የራሳቸውን የሚሰሩት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክህሎት ስልጠና እንሰጣለን። ሳይኮሶሻል ሰፖርት ካስፈለገ ይሰጣል። የብድር አገልግሎት ይሰጣል። ይህን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድነው ላይፍ ስኪል እንጨምራለን ለምትል አንዳንዴ ሲመጡ ያው ትንሽ ዲሞቲቬትድ ሆነው ተስፋ ቆርጠው ምናምን ስለሆነ እንደሚችሉ በራሳቸው መቀየም እንደሚችሉ ኤኒታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን እንዴት ኢንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው። ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ፣ ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ከኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሰልፍ ኤምፕሎይመንት ላይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸው እና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያዩ የኛ ቁጥር አናሳ ነው። የስለማሰብ ነው ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው።
እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል። በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነች። ለነበረን ቆይታ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታም።
በመቀጠል የሚቀርቡት የመዝናኛ ቅንብሮች ናቸው። ከአንጋፋ የፊልምና የሙዚቃ ሰዎች መካከል አንዷን አስናቀች ወርቁን እንመለከታለን። ኤደን ገረመው አስሚ የተሰኘውን ዘጋቢ ፊልም ከሰራችው የፎቶግራፍና የፊልም ጥበብ ባለሙያ ሬቸል ሳሙኤል ጋር ቆይታ አድርጋ ተከታዩን አሰናድታለች። እናድምጥ።
በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከቀደሙት መሐከል ስሟ ይነሳል የክራሯ መቤት አስናቀች ወርቁ። አስናቀች እንዴት እንደሆኑ ዘመን ሳይሰለጥን ቀድሞ ከተራመዱ ሴቶች መሐከል እንደሆነች ይነገርላታል። ይህች ሴት የመጀመሪያዋ ኢትዮጵያዊት ሴት ተዋናይትም ናት። በዳንስና ውዝዋዜም ቢሆን ስሟ ቀድሞ ይጠራል። ታዲያ የኖረችበት ዘመን ከመገናኛ ብዙሃን አይን ትንሽ ራቅ ያለ ነበር። እናም ብዙዎቹ ታሪኮቿና ስራዎቿ በበቂ ሁኔታ አልተዘገቡም። በህይወት ዘመኗ ማብቂያ ላይ ታዲያ የፎቶግራፍ ባለሙያዋ ሬቸል ሳሙኤል በድንገተኛ አጋጣሚ ከአስናቀች ወርቅ ጋር በመገናኘቷ ዘጋቢ ፊልሟን ልትሰራ ችላለች።
ሎስ አንጀለስ ነበርኩ ነው ከባለቤቴ ጋር እና አንድ ቀን ከሲዲዋን ባለቤቴ ይዞት ሲዲውን ማላጫውትሽ ብሎ ሮጦ ያስገባና ያጫውት ሳሎን ቤት ነበር ማታ ነበር ሲለኝ ይሄዲ 2 3 4 አመት ያለሁ ትዝታ መጣብኝ እና ምን ነው እሱ ግሩጂ ብላክ ኤንድ ዋይት ክራራ ልጋ እ ተራራና ጋራ ምናምን ሆኖ ካን ተጫውታ ልብሷን አብሻቀንሳ ለብሳ እ ፊቷን እንደዚህ በቃ የምታረገው ነገር ነበራት እና ስትጫወቱ ያንን ክራክ በጣም የሚሰማኝ ትንሽ ሆኖ የሚሰማኝ ስለኝ እቺ ሴትዮ ማን ናት? እንግዲህ ተይሽ 2004 ዓመት ከዛ በላይ ከአራት ዓመት በላይ አልሆነ ወደድኳት የሳሳት እና ያኔ የወደድኳት አሁን ይሄ ስሰማ እንደገና ያስተሳ መጣች። ከወር በኋላ ኢትዮጵያ ሄዳለ እራት እየበላን ከጓደኞቻችን ጋር ሬዲዮን ሬስቶራንት ያጫውታል ሬዲዮ ይሁን አላውቅም ብቻ ያጫውታል እንሰማለን። ውያስናቀ ቺቲ ማለች ትወዳት ቦስ እንዴ አለች እኮ ብለው እናስተዋውቅሽ ይሉኛል እዛ ያለው አብረን ያላችሁ ሰዎች አዎ አስተዋውቁ አለች እንደዛ ወዲያው ብርቱካንና ሙዝ ጋሻለሙ አጋ ናቸው ይዘው የሄዱት ቤቷ ትነሳ ናቸው እኔ በገና ንጫወት እሳቸው ይዘው ይሄዳሉ ቤቷ ብርቱካንና ሙዝ ገዝተን ይሉኛል በጣም ደስ ይል ነበረ። ስንገባ ደነገጥኩኝ። እንግዲህ ጭቅላቴ ላይ ያለችው የዛች ትንሽ ልጅ ጭቅላት ያስናቀችው ቪዲዮ ነው የሚታይ ማስታወሰው ስለነክት ቤቷ ስገባ አልኩኝ ሁለት ክፍል ምስኪን ቤት አልጋ ላይ ሰውነቷች ምቅቅ ብሎ እጇ ታሳስሯል። ሩመቶይድ አርትራይተስ የሚባል ነበረ የያዛት እንደ ቁጥማት ነው እና በጣም ኤክስትሪም ሲሆን በጣም ይይዝሻል እና ይዟታል እግሯ ታጥፏል እጇ ታጥፏል እና እንግዲህ ማስታወያችን ሲቪዮ ነው እንግዲህ ማጅን ያችን ቆንጅዬ ነው ማስታወ ስመጣ ደነገፍኩኝ። ከዛ በኋላ ቁጭ አልን ተባልን ቁጭ አልን አስናቀች ያልኩኝ ጨበጥኳት እንዴት ተሻልኳት ይህ ትንቃጤ የሚገርምሽ ነገር ሁለት ደቂቃ ሶስት ደቂቃ ማረጅኩ ጨዋታ መጣ። እሺ ግን ጨዋታ ከመጀመር በፊት የምናልኳት ፊልምሽን መስራት ፈልጋለን አልኳት። ዝም አለች ዝም ጨዋታ ተቀጠለ። ሁለት ሰዓት ቆየን እስኪ ተከፈተ የድሮ ታሪክ ወር ተጀመረ። እንግዲህ ይታወቃሉ ትልቅ ሰዎች ናቸው እንግዲህ እነሱ እዛ እዛ እያሉ ሳቅ መጣ ጨዋታ መጣ ደስ ይላል መቼም አነጋገራቸው። ከዛ በኋላ ከሁለት ሰዓት በኋላ መሽቷል አሁን መቼ አለች።
በዚህ መሰል አጋጣሚ ድንገት የተጀመረው ያስናቀች ወርቁ ዘጋቢ ፊልም ለመጠናቀቅ 4 ዓመታትን ፈጅቷል። ታዲያ ለሬቼል አስናቀች አንድ ዘጋቢ ፊልም ላይ ታሪኳ መስፈር ያለበት አንጋፋ ሴት ብቻም አይደለችም። ያስናቀች ህይወት መንገድ ሬቼል የራሷን ህይወት መስመር እንድትገመግም እንዲሁም እንድትቀይር አድርጓታል።
የሴት ነጻነት የሴትን ፍላጎት ስንባል ሁሉ ጊዜ ማማር ቁንጅና ከዛም ደግሞ ገፋ ብሎ ሴቶች ቲያትሮች ያልገቡበት ሰዓት ይሳይባቸው ራሷን ሁና እኔ ሴት ነኝ እና እምነቷን ይዛ ከማንም አላንስም በማለት ይገባች እና የዛም ዘመን በጣም ፋሽነብል ያደረገች ኮንፊደንስ የሞላች እርግጠኝነትን ይዛ የተራመደች ሴት ናት። እና ክራውናን ይዛ ስትጫወት ይበታች ነገር ሁለት ሶስት ዓመት እያለሁ ነው የሚመስሉት አወቅኩት። የግዴታ ማውራትም አልነበረብኝ እሷን ለማወቅ። እኔ ፐርሰናል ሊደርሽ የምንለዋለ ለእኔ አስታቀች ይህንን ነገር ስትናገር እኔ ውስጤ እንድጠይቅ አደረገኝ። እኔ ኢትዮጵያ ውስጥ መልሼ እንድመጣ አስታቀች ለእኔ ትልቅ ሰው ባስታኛለች። እሷን ልውደድ አገሬ እንድወድ ካልቸሩን እንድወድ ስነ ጥበቡን እንድወድ እሷን ጋር ተመርሼ ስመጣና እሷን ማንነቷን ስጠይቅ እኔ ማንነቴን ብቻ አደረገኝ።
አስናቀች ወርቁ
በቀደሙት ወንድ ቲያትር ባለሙያዎች ወደ ቲያትር ቤት እንድትመጣና እንድትተውን ከተጋበዘች በኋላ የሚሰጧትን ገጸ ባህሪዎች አሳምሮ በመጫወት በውዝዋዜና ለየት ያሉ ዘመናዊ ልብሶችን አሰፍቶ በመልበስ እንዲሁም ሐሳቧንና ፍቅሯን በግልጽ ፊት ለፊት በመናገር ለየት ባለ ስብዕናዋ ትታወቃለች። ከዚህ ሁሉ በተጨማሪ ግን አስናቀች ከክራሯ ጋር ባላት ቁርኝትና እንደ ኢየሩሳሌምን በመሳሰሉ ዘፈኖቿ ነጥራ ትወጣለች።
ክራሯን ስትናገር በሱሪ ነው የገዛሁት እና ክራሯ ለሷ ምንድን ነው መሰለሽ ፊሊንጓን ምትናገርበት ነው። ኢሞሽኗን፣ ሀዘኗን ወይ ፍቅር ሲይዛት ወይ አንድ ነገር ከልቧ መውጣት ስትፈልግ እና ክራሯን ይዛ ቁጭ ብላ ቤቷ ገብታ እና የዛን ሰዓት ስጠይቂ አባ ባልደረቦቿን ስጠይቂ በቃ ኦልሞስት ለነሱ ደስታ ነው። ምክንያቱም ክራሯን ያዘች ማለት በቃ አንድ ነገር ሊፈጠር ነው። አንድ ነገር ፍቅር ይዟታል ወይ ሙቶ አንድ ነገር ነው አንድ ሰው ጋር ተጣልታለች ወይ ነገር። ስለዚህ የዛን ሰዓት የሚወጣው ማጂክ ደስ የሚለው ፍጥረት የምትፈጥራቸው ነገሮች አሪፍ ነው በማለት ቀሰው ሁሉ ስብስብ ይላል።
አስላቀች ወርቁ በኖረችበት ዘመን ላይ ብቻ ሳይሆን ካለፈችም በኋላ እንደተወደደች ያለች በስራዋ ሕያው ስትሆን በዘጋቢው ፊልም ላይ በሰጠችው ቃል እሷና የዘመን እኩዮቿ ሕይወታቸው በኪነ ጥበብ ፍቅር የተነደፈ ከገንዘብ ይልቅም በሕዝብ ፍቅርና ክብር የታጀበ እንደነበር ገልጻለች።
ተዝናናን፣ አበድን፣ ከነፍ ወደድን፣ ተወደድን። ከዚህ በኋላ ምን ይመጣል? ይሄው መጣይ ማ አይቆጨኝ።
ያስፈቀች ወርቁ ታሪክ ላይ የሚያጠነጥነው አስኒ የተሰኘው ዘጋቢ ፊልም ቪሚዮ በተሰኘው መተግበሪያ ላይ መከራየት የሚቻልበት አማራጭ ቀርቧል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Oh,
ኤደን ገረመው ሌላም ቀንብራላት የዘንድሮ የቶኒ የቲያትር ሽልማት የቀለም እኩልነትን ያገናዘበ ሆኗል። በአንድ ጊዜ ከ500 በላይ ታዳሚዎችን የሚያስተናግደው ብሮድዌይ ቲያትር እጅግ ተወዳጅ ሲሆን የራሱ የሆነ የሽልማት ዘርፍም አለው፣ ቶኒ አዋርድስ። የዚህ የቲያትር ጥበባት ዘርፍ ሽልማት ስነ ስርዓት ነገ እሁድ ይካሄዳል። የዘንድሮው የቶኒ ሽልማት እጅግ ብዙ ጥቁር አሜሪካውያን የታጩበት እንደሆነ ተነግሯል። የአሶሺየትድ ፕሬስ ዘገባን ኤደን እንደሚከተለው አዘጋጅታለች።
ከ500 በላይ ታዳሚዎች የሚከታተሉት የቲያትር ዘርፍ የሆነው ብሮድዌይ የተሰኘው ቲያትር ሽልማት የሆነው ቶኒ በዘርፉ እጅግ ከገነኑት ሽልማቶች መካከል አንዱ ነው። የቶኒ የሽልማት ዘርፍ በዘንድሮ እጅግ ብዙ ጥቁር አፍሪካ አሜሪካውያን እጩ ተሸላሚዎችንም ዘርዝሯል። የዛሬ 2 ዓመት ጥቁር አፍሪካ አሜሪካዊ ጆርጅ ፍሎይድ በነጭ ፖሊስ ባልደረባ ከተገደለ በኋላ በተካሄደው በዚህ የቶኒ ሽልማት ላይ ይህን ያህል ቁጥር ያላቸው አፍሪካውያን አሜሪካውያን እጩ መሆናቸው ታዲያ አነጋጋሪ ሆኗል። ከሳምንታት በፊት የቶኒ ሽልማት እጩዎችን የሚዘክር የምሳ ስነ ስርዓት በተደረገበት ወቅት የተገኙት ታላቅ የቲያትር አዘጋጅ በዚህ ሽልማት ዘርፍ ላይ በተለያዩ ዘርፎች ይህን ያህል አሃዝ ያለው ጥቁር አፍሪካውያን አሜሪካውያንን አይቻላውቅም፣ በዚህ የተለያዩ ሰዎች በተወከሉበት ስነ ስርዓት ላይም ተደንቀያለሁ ሲሉ አስተያየታቸውን ሰጥተዋል። በዘንድሮ ሽልማት እጅግ ብዙ አፍሪካውያን አሜሪካውያን በተለያዩ ዘርፎች ውስጥ እጩ የሆኑ ሲሆን በሙዚቃዊ ቲያትር ዘርፍ ከ5 ሰዎች ውስጥ 3ቱ፣ በልዩ ቲያትር ዘርፍ ከ6ቱ 4ቱ ጥቁር ሲሆኑ 2 በመሪ ተዋናይና 3 ደግሞ በመሪ ተዋናይት ዘርፍ እጩ ሆኗል። ይህም ካሉት 33 ዘርፎች ውስጥ 16ቱ በጥቁሮች መሸፈኑ ጤናማ የሆነ የዘርፉን ውክልና እንደሚወስድና በዘንድሮው የጥቁር አፍሪካውያን አሜሪካውያን ውክልናም 48% መድረሱ ተነግሯል። ይህም እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከነበረው ሃሚልተን፣ ኤክሊፕስድ እና ዘ ከለር ፐርፕል የተሰኙት ቲያትሮች በቀረቡበት ወቅት ከነበረው ጋር ሲነጻጸር ከፍተኛ አሃዝ ሲሆን በ2016 ዓ.ም 40 እጩዎች ውስጥ 14ቱ ወይም 35% ብቻ ጥቁር አፍሪካ አሜሪካውያን እንደነበሩ ይታወሳል። አፍሪካ አሜሪካዊቷ ጸሐፊ ተውኔት ሊያን ኖቴጅ ታዲያ ይህ የልዩነት ውክልና በግዙፉ የቲያትር ዘርፍ ብሮድዌይ ላይ የተለመደ ባህል ሆኖ የሚቀጥልና ላሳለፍነው እንደ ጆርጅ ፍሎይድ እና ኮቪድ-19 ላለ ሁኔታ ድንገታዊ ምላሽ ለመስጠት እንዳልሆነ ተስፋ እናደርጋለን ብለዋል። ሊያን ኖቴጅ ክላይድ በተሰኘው ቲያትር በሙዚቃና በቲያትር ዘርፍ እጩ ሆነዋል። የዘንድሮ የቶኒ እጩዎች እጅግ ብዙ ሴቶች የተወከሉበትን በመሆኑ ተጨማሪ ድል አስመዝግቧል። እኚህ ጥቁር አፍሪካውያን አሜሪካውያን ሴቶች በልብስ ዲዛይን ዘርፍ የታጩ ሲሆን ፓልመር ሄፍራን እና ዩዛሆ ዘ ስኪን ኦፍ አርቲስት በተሰኘው ቲያትር የታጩ ሲሆን ሰራፊና ሊስም በዚሁ ዘርፍ እጩ ሆናለች። ይሁን እንጂ በዘንድሮ የቶኒ እጅግ ብዙ ጥቁር ተሸላሚዎች ቢኖሩም የከሰረውን የቲያትር ቢዝነስ ለማነቃቃት ባለመው በዚህ እንቅስቃሴ ላይ ኮቪድ-19 የራሱን ጥላ ጥሏል። አብዛኞቹ ተዋንያንም በኮቪድ-19 ተይዟል። በዚህ የተነሳም እጅግ ብዙዎቹ ትዕይንቶች የተዋንያን እጥረት ያጋጠማቸው ሲሆን ቲያትር ቤቶቹም በኮቪድ-19 ስጋት ምክንያት ታዳሚ ርቋቸዋል። ለአብነትም ከለር ግርልስ ወይም ደግሞ ጥቁር ሴቶች የተሰኘው ቲያትር መስማት የተሳናትን የቲያትር ሰው አሌክዛንድሪያ ዋርሰንን ጨምሮ ለተሰጥሯን ኪኒታራ ሚለርን ያካተተ ሲሆን ሙሉ ለሙሉ በጥቁር ሴቶች የተዘጋጀ ነው። ይህ ቲያትር በዘንድሮ የቶኒ ሽልማት ላይ 7 እጩዎች ያሉት ቢሆንም በታዳሚ እጦት ምክንያት በዚህ ሳምንት ማብቂያ ላይ ይዘጋል። ምንም እንኳን በዘንድሮ የቶኒ ሽልማት ላይ እጅግ ብዙ ጥቁሮች እጩዎች ቢሆኑም ጥቁር አፍሪካውያን አሜሪካውያን የጥበብ ሰዎች አሁንም ቢሆን ጥርጣሬ አላቸው። በዘንድሮ የቶኒ ሽልማት በብዙ ዘርፎች መመረጣቸው ቀጣይነት ይኑረው አይኑረው የሚለውን ቆይተው ማየት ይሻሉ። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 እና 14 ያሉትን ተከታታይ ዓመታት በምሳሌነት ያነሳሉ። እንደ አውሮፓውያን አቆጣጠር በ2013 ዓ.ም ጥቁሮች 21% ለሽልማት እጩ ሲሆኑ በቀጣዩ ዓመት እኩል ተሳትፎ ኖሯቸው ነገር ግን አሃዙ ወደ 9% መውረዱን ያስታውሳሉ። ስለዚህም ይሄ ሁኔታ በመጪው ዓመት ብቻ ሳይሆን ተከታትለው በሚመጡት ዓመታትም ዘላቂ መሆኑን ጠብቀን እናያለን እያሉ ይገኛሉ።
የተከበራችሁ አድማጮቻችን፣ ከአሜሪካ ድምፅ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ የራዲዮ መጽሔት ይቀርባል። እንድታደምጡ ከወዲሁን ጋብዛችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ።